Laudetur Jesus Christus, it barek Jesus Christus. Yeh, I Vatican Radio now. ዝግጅታችን አሁን ይጀምራል።
ቅዱስ አባታችን ፍራንቸስኮ በትላንትናው ለት ማለትም በታህሳስ 9/2009 ዓመተ ምህረት በቅዱስ ጴጥሮስ አደባባይ የተክላላ አስተምሮን ለመከታተል ለተገኙ ምእመናንና ያገር ጎብኚዎች ባስተላለፉት ለማዳዊ በሆነው አስተምሯቸው እንደገለጹት እመቤታችን ቅድስት ድንግል ማርያም በመንፈስ ቅዱስ አማካይነት ኢየሱስን እንደጸነሰች ገልጸው የእግዚአብሔር ልጅ በማጸኗ ለማደር በመጣበት ጊዜ በደስታ እንዳስተናገደችውም ጨምረው ገልጸዋል። በዚህ ለየት ባለ ሁኔታ እግዚአብሔር በአንዲት ሴት ማጸን በማደር ከርሷ ስጋ ለብሶ ለሰው ልጆች ሁሉ እጅግ በጣም ቅርብ ሆነ በማለት አስተምሯቸው የቀጠሉት ቅዱስነታቸው እግዚአብሔር እኛን በጸጋው በመቅረብ አንደኛ ልጁን በስጦታነት ለኛ በመስጠት በሕይወታችን ውስጥ ለመግባት መጥቷል ብለዋል። ታዲያ እኛ በበኩላችን ምን ማድረግ ይጠበቅብናል? ልንቀበለውና እንዲቀርበን ማድረግ ይጠበቅብናል ወይስ ደግሞ እንቢ በማለት ከውስጣችን አውጥተን መጣል ይጠበቅብናል በማለት ጥያቄን በማንሳት አስተምሯቸውን የቀጠሉት ቅዱስነታቸው ማርያም ራሷን በነጻነት ለእግዚአብሔር በስጦታነት እንዳቀረበች የሰው ልጆችን ዕጣ ፈንታ እንደቀየረች ሁሉ እኛም ኢየሱስን ተቀብለንና ዕለት ተዕለት ልንከተለው ቃል በመግባት ከርሱ የመዳን ዕቅድ ጋር በመተባበር ራሳችንንና ዓለምን በማዳን ሂደት ውስጥ የበኩላችንን አስተዋጽኦ ማድረግ እንችላለን። ይህም የኛ ተግባር ነው ብለዋል። ስለዚህም እኛም እግዚአብሔርን ለማግኘት በመናደርገው ፍለጋ ወቅት ሁሉ የማርያምን አብነት መከተል ይገባናል ያሉት ቅዱስነታቸው እግዚአብሔር እኛን እንዲቀርበን ማድረግ የምንችለውና ፍቅርን መገንባት የምንችለው በዚህ አይነቱ መንገድ ላይ ስንጓዝ ብቻ ነው ብለዋል። ልክ በዛሬው የወንጌል ቃል ላይ እንደተጠቀሰው ከማርያም ጋር ጎን ለጎን ሊታይ የሚገባው እጮኛዋ የነበረው ዮሴፍ እንደሆነ በመጥቀስ አስተምሯቸውን የቀጠሉት ቅዱስነታቸው ማርያምን በድንገት ጸንሳ በማግኘቱ ግራ ተጋብቶ ነበር ካሉ በኋላ ጥርጣሬና ጭንቀት ውስጥ ገብቶ በነበረበት ወቅት እግዚአብሔር መልእክተኛውን ወደ እርሱ በመላክ እርሷ የጸነሰችው በመንፈስ ቅዱስ አማካይነት መሆኑን አስረድቶት ነበር ብለዋል። በዚህ ለየት ባለ ከፍተኛ ጥርጣሬና ጭንቀት እንዲሁም ብዙ ጥያቄዎች በልብ ውስጥ በሚመላለሱበት ወቅት ሁሉ ዮሴፍ ሙሉ በሙሉ እምነቱን በእግዚአብሔር ላይ ጥሎ ነበር በማለት አስተምሯቸውን የቀጠሉት ቅዱስነታቸው የእግዚአብሔርን ግልጸት አምኖ ከተቀበለ በኋላ በስውር ሊፈታት አቅዶ የነበረውን ሐሳቡን በመቀየር ማርያም እጮኛው እንድትሆን ወደ ቤቱ እንደወሰዳትም ጨምረው ገልጸዋል። ዮሴፍ ማርያምን በመቀበሉ የተነሳ በእግዚአብሔር ኃይል የተጸነሰውንና በማጸኗ ውስጥ የሚገኘውን ልጇንም መቀበሉን ያሳያል በማለት አስተምሯቸውን የቀጠሉት ቅዱስነታቸው ይህም ዮሴፍ መልካምና ትሑት ሰው መሆኑን ያሳያል ብለዋል። ቅዱስነታቸው አስተምሯቸውን በቀጠሉበት ወቅት እንደገለጹት ዮሴፍ የፈጸመው ተግባር እግዚአብሔር ሁልጊዜ ቅርባችን እንደሆነ መተማመን እንደሚኖርብን ያስተምረናል ያሉት ቅዱስነታቸው እግዚአብሔር በሚቀርበን ጊዜያት ሁሉ እርሱን ማመን ይጠበቅብናል፣ ዮሴፍ እግዚአብሔር ይመራን ዘንድና ለእርሱ ራሳችንን በማስገዛት በመልካም ፈቃድና በመታዘዝ መኖር እንደሚገባን ያስተምረናል ብለዋል። ማርያምና ዮሴፍ በእምነታቸው የተነሳ በቀዳሚነት ኢየሱስን ተቀበሉት፣ ለኛም የገናን በዓል ምስጢር እንድናውቅ አደረጉን በማለት አስተምሯቸውን የቀጠሉት ቅዱስነታቸው በዚህም የተነሳ በቀዳሚነት ራሳችንን የእግዚአብሔርን ልጅ ለመቀበል መልካም የሚባል ባህሪን በመፈጸም እንድንገኝ፣ በሁለተኛ ደረጃ ደግሞ ሁልጊዜም ቢሆን የእግዚአብሔርን ፍቃድ ለመፈጸም እንድንተጋና እርሱን በመተማመን እንድንከተለው አስተምረውናል ብለዋል። በእነዚህ ሁለት ሐሳቦች መካከል እግዚአብሔርን መቅረብ የሚል ጭብጥ እናገኛለን ያሉት ቅዱስነታቸው፣ ይህንንም ተመሳሳይ መልእክት በዚህ በሚመጣው የገና በዓል በድጋሚ በመግለጽ አማኑኤል ወይም ደግሞ እግዚአብሔር ከእኛ ጋር ነው የሚለውን መተግበር ያስፈልጋል ብለዋል። ቅዱስነታቸው በአስተምሯቸው ማብቂያ ላይ እንደገለጹት ለተወሰነ ጊዜያት በጸጥታ በመቆየት ማርያም እናታችንና ቅዱስ ዮሴፍ ወደ ቤተልሔም እየሄዱ መሆናቸውን በምናባችን ለመመልከት እንሞክር ካሉ በኋላ በድካምና በደስታ እየተጓዙ ይገኛሉ። በግርግርና በጉጉት ውስጥ ሆነው ሕፃኑ የሚወለድበትን ቦታ እየፈለጉ ይገኛሉ። በጣምም ተጨንቀዋል የሚሉትንና የመሳሰሉ ስሜቶችን በምናባችን ልንስል እንችል ይሆናል ካሉ በኋላ ይህም የጉዞ ሂደታቸው ትክክለኛ የገናን በዓል ስሜት ይገልጽልናል። ይህም ኢየሱስ እንደሚቀርበንና እግዚአብሔር ከእኛ ጋር በመሆኑ በዚህ በዓል ወደ እርሱ እንድንቀርብ የፍቅር የትሕትናና የርኅራኄ ጸጋውን ሊለግሰን ይመጣል ካሉ በኋላ ከምዕመናን ጋር የመላከ እግዚአብሔርን ጸሎት አብረው ደግመውና ቡራኬን ሰጥተው ለዕለቱ የተዘጋጀውን አስተምሮ አጠናቀዋል። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በታኅሳስ 3 2009 ዓ.ም የዓለም የሰላም ቀንን አስመልክተው ያስተላለፉት መልእክት ትኩረቱን ዓለማችን እያጣች ያለውን ነውጥ አልባ የሆነ የፖለቲካ ባህል መልሳ ትጎናጸፍ ዘንድ ሁሉም ሰዎች በተለይም ደግሞ የዓለም የፖለቲካ ኃይሎች የበኩላቸውን አስተዋጽኦ ያደርጉ ዘንድ ጥሪ ማድረጋቸውንና ለግጭቶች ወታደራዊ ምላሽ መስጠት ግጭቶችን የባሰ ከማፋፋም የዘለለ ፋይዳ እንደሌለው መግለጻቸውን በታኅሳስ 5 2009 ዓ ም ባስተላለፍነው የዜና ስርጭታችን መዘገባችን ይታወሳል። ይህንንም የሰላም መልእክት ሙሉ ይዘት በተከታታይ ለማቅረብ ቃል በገባነው መሠረት እነሆ ዛሬ ሦስተኛውን ክፍል እናቀርብላችኋለን። እንድትከታተሉን ከወዲሁ እንጋብዛለን። ክብራትና ክብራን አድማጮቻችን፣ የርዕሰ ሊቃነ ጳጳሳት ፍራንቼስኮ የሰላም መልእክት ሙሉ ይዘቱን እንደሚከተለው ተርጉመነዋል። እንድትከታተሉን ከወዲሁ እንጋብዛለን። ቁጥር 2 ስነ ምግባር የጎደለው ዓለም። ባለፈው ምዕተ ዓመት ዓለማችን ሁለት ታላላቅ የሚባሉ ጦርነቶችን አካሂዳ የነበረች ሲሆን የኒውክለር ጦር መሳሪያ አደጋና በጣም ብዙ ሊባሉ የሚችሉ ገዳይ የሆኑ ግጭቶችም በአሁኑ ወቅት እያስተናገደች ስለምትገኝ ሰላማችን አደጋ ላይ ይገኛል። ምንም እንኳን አሁን በዓለማችን ብዙ ለየት ያሉ የመገናኛ ዘዴዎች ቢኖሩም ዓለማችን ከባለፉት ምዕተ ዓመታት በበለጠ ወይም ባነሰ መልኩ በብጥብጦች እየታመሰች ትሁን ወይም አትሁን ለመለየት ያዳግታል። በዚህ ረገድ እነዚህ ነውጦች በዐይነታቸው የተለዩና ደረጃቸውም የተለያየ በተናጥል የሚደረጉ ነውጦች ከፍተኛ የሆነ ሥቃይ በማድረስ ላይ ይገኛሉ። በተለያዩ አህጉራት ወይም ሀገራት የሽብር ጥቃቶች፣ የተቀናጁ የወንጀል ተግባራትና አንዳንዴም ሊጨበጡ የማይችሉ ነውጦች፣ ለምሳሌም በስደተኞች ላይ የሚደርሰው ሥቃይ፣ በሰው ልጆች ሕገወጥ ዝውውር የሚደርሰው መከራ፣ በአካባቢ ስነ ምዕዳር ላይ የሚደርሰው ውድመትን በማሳያነት መጥቀስ ይቻላል። እነዚህ ተግባራት ወዴት ነው እያመሩት የሚገኙት? ነውጥ ዘላቂ የሆነ መፍትሄዎችን ሊያስገኝ ይችላልን? ወይስ ደግሞ ወደ በቀልና ገዳይ ወደ ሆኑ አደገኛ ግጭቶች ማኅበረሰቡን በመምራት የተወሰኑ የጦር አበጋዞችን ነው ተጠቃሚ የምናደርገው? ነውጥ ለዚህ በሥነ ምግባር እጦት ለሚሰቃየው ዓለማችን መድኃኒት ሊሆናት በፍጹም አይችልም። ነውጥን በነውጥ ለመቀልበስ መሞከር አስገዳጅ ወደ ሆነ ስደትና በቃላት ሊገለጽ ወደማይችል ስቃይ ያመራል። ምክንያቱም በጣም ብዙ ሊባሉ የሚችሉ የየሀገረቱ ሀብት ለጦር መሳሪያ ግዢ በመዋል በአንጻሩም ለዕለት ዕለት ተግባራት የሚውለው ሀብት ከወጣቶች፣ ካረጋውያንና ከቤተሰቦች ጉሮሮ ላይ ተነጥቆ በጦር አበጋዞች ወደሚመሩት ድርጅቶችና የዓለማችን ሀያላን ወደሚባሉ ሀገራት፣ የእነዚህ በብጥብጥ የሚሰቃዩ ሀገራት ሀብት ወደ ሀብታሞቹና ጉልበታሞቹ ሀገራት ይሄዳል። ከዚህም ሁሉ በላይ የሚያሳዝነው ይህ ተግባራቸው ወደ ሞት፣ አካላዊና መንፈሳዊ ጉዳት ስለሚያመራ ነው። ክቡራትና ክቡራን የዝግጅቶቻችን ተከታታዮች፣ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ የዓለም የሰላም ቀንን አስመልክተው ያስተላለፉት መልእክት በሚቀጥለው ዝግጅታችን ቀሪውን ክፍል ይዘን እንጠብቃችኋለን። እንድትከታተሉን ከወዲሁ እንጋብዛለን።
ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ እንደ አውሮፓውያን አቆጣጠር ታህሳስ 17 ቀን 2016 ዓ ም በጠቅላላ በሮማና በአገረ ቫቲካን ከሚገኙት ብፁዓን ካርዲናሎች ታጅበው አገረ ቫቲካን በሚገኘው በፓውሊና ቤተ ጸሎት ባሳረጉት መስዋዕተ ቅዳሴ 80 ዓመት ልደታቸውን አክብረዋል። ቅዱስነታቸው በዚህ ባሳረጉት መስዋዕተ ቅዳሴ ባስለመጡት ስብከት ሐሴት የተሞላውና ፍሬያማ የሆነ በእድሜ የመግፋት ሁነት ተመኝተው እርጅና መንበረ ጥበብ ሲሆን ነው ትርጉም የሚኖረው ብለዋል። የክርስቲያን ሕይወት ከኢየሱስ ጋር ለመገናኘት የሚደረግ ጽናት የተሞላ ጉዞ ነው በማለት እንደገለጡ ያሳወቁት የቫቲካን ሬዲዮ ለኡክ ጋዜጠኛ አሌሳንድሮ ጂሶቲ አያይዘው ቅዱስነታቸው ስብከት ከማሰማታቸው ቀደም ብለው በሁሉም ካርዲናሎች ስም መልእክት ያስደመጡት የብፁዓን ካርዲናሎች አፈ ጉባኤ ብፁዕ ካርዲናል አንጀሎ ሶዳኖ መሆናቸው ገልጠው ቅዱስ አባታችን ብዙውን ጊዜ በእድሜ የገፋው የህብረተሰብ ክፍል ጠቅላይ መጥሪያው ወይንም ስም እርጅና የሚል ቃል ይለየዋል። ይህ ቃል አክብሮት የለሽ ቃል ቢመስልም ተጨባጭ የህይወት ምዕራፍ ነው ብለዋል። እርጅና መንበረ ጥበብ ይሁን። ቅዱስነታቸው ለ80 ዓመት ዕድሜያቸው ምክንያት ብፁዕ አቡነ ካቫሊየሪ የለገሱላቸው ስጦታ ሌላ ተጨማሪ ጠብታ በሚል ርዕስ እንደ አውሮፓውያን አቆጣጠር በ44 ዓመተ ምህረት ቺቼሮኔ በእድሜ መግፋት ወይንም እርጅና ዙሪያ የደረሰው ፍልስፍናዊ መጽሐፍ በማስታወስ እርጅና የሚል ቃል የሚያስፈራ ሊመስል ይችል ይሆናል። ሆኖም የህይወት ምዕራፍ መሆኑ የሚያስገነዝብ ጥልቅ መጽሐፍ ነው። ለሮፓና ቆጣጥር መጋቢት 15 ቀን 2013 ዓመተ ምህረት ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ከብፁዓን ካርዲናሎች ጉባኤ ጋር ለመጀመሪያ ጊዜ ባካሄዱት ግንኙነት በእድሜ መግፋት መንበረ ጥበብ ይሁን ሲሉ የገለጡት ሐሳብ መለስ ብለው በማስታወስ ለኔም እንዲህ ይሁንልኝ፣ የጥበብ የተስፋ የደስታ መኖር ምዕራፍ ጅማሬ ነው። ሄልደርሊን በጻፈው ግጥሙ እርጅና መረጋጋትና ሃይማኖተኛነትን ያሰማል ሲል በእድሜ የመግፋት ሁነት ምን ተመስለው ይገልጥልናል። ስለዚህ ለእኔም እንዲህ እንዲሆንልኝ ጸልዩ ብለዋል። ቅዱስነታቸው የዕለቱን ምንባብ ወንጌል እርሱም የጌታችን ኢየሱስ ክርስቶስ ትውልደ ሐረግ የሚዘረዝረውን ቃል ተንተርሰው የትውልደ ሐረግን የአለ መርሳት ተዘክሮ፣ ይህ ተዘክሮ ጸጋ ነው። አለመርሳትና ተዘክሮ ከፍቅር የሚመነጭ ተግባር ነው። ከየት መጣን፣ ወዴትስ ነው የምንሄደው የሚለውን ጥያቄ በፍቅር ስር ማንበብ። ስለዚህ የቅድመ ወላጆቻችን አባቶቻችን የእምነት ጉዞ የምናስተነትንበት ጥያቄ ናቸው። ተዘክሮ ጥሩ እንዲሰማን የማድረግ ኃይል አለው። በዚህ መልክ ይኸው ቅዱስ በዓለ ልደትን እየተጠባበቅን እንገኛለን። የዛሬው ወንጌል ለአንድ የኃጢአት ታሪክ የጸጋ ታሪክ አማካኝነት መልስ የሚሰጥ የድህነት ታሪክ መፈጸሙንም ያረጋግጥልናል። ማቴዎስ ምዕራፍ 1 ከቁጥር 1 እስከ 17 ባለው ምንባብ ከተዘረዘሩት ስሞች ውስጥ የተለያዩ ስሞችን እናገኛለን። ሁላችን የገዛ ራሳችን መሆናዊነታችንን እምናገኝበት ገጽ ነው። ታማኝነት በእምነት መጉደል ኃጢአተኛነት ሁሉን አይነት ሰዎችን እምናገኝበት ገጽ ነው። የዚህ የዘር ሐረግ ምንባብ ድህነት ፈላጊዎች መሆናችን እኔ ኃጢአተኛ ነኝ መዳኔ ካንተ ነው የምንልበት የእምነት ኑዛዜ መግለጫ ነው። ስለዚህ እኛም በተስፋ ሐሴት ወደፊት እንበል እንዳሉ ጂሶቲ አስተውቀዋል። ክርስትና ከኢየሱስ ጋር ለመገናኘት የሚደረግ ጉዞ ነው። በነቃ ክርስቲያናዊ ጥበብ ነቅቶ መጠበቅ የምጽአት ጊዜ መኖር። ጊዜ የሚለው ቃል ጥልቅ ትርጉሙ በዚህ ምጽአት በሚል ቃል የሚገለጥ ነው። ቆም ብለን ወደ ኋላ በመመልከት እስካለንበት ወደ ደረስንበት መንገድ በመመልከት የጉዞ ውበትና ውህበትን እናደንቃለን። እግዚአብሔር የማያደናግር አምላክ ነው። ታማኝ ነው። ወደፊት እንድንል የሚያደርገንም እምነታችን እርሱ ነው። ይህንን መኖር አልፎ ወደ ሌላ መገናኘት የማያሸጋግር ፍጹም መገናኘት ወደ ሆነው ምዕራፍ ጉዟችን እናደርጋለን። ከጌታ ጋር ለመገናኘት የጊዜ ትርጉም የክርስትናው ህይወት ትርጉም እርሱም ነው። ስለዚህ ይህ ጉዞ ያለፈውን ያለውን ታሪክ ያጠቃለለ በመዳን ተስፋ የሚነበብ ታሪክ ነው። ዛሬ የተነበበው የወንጌል ቃል ለምን እንደምናነበው ላይገባን ይችል ይሆናል። እንዳውም ብዙዎቹ አሰልች ብለው ያስቡታል። እንትናን ወለደ እያለ በተዋለድ የጸናው የትውልድ ሐረግ ያትታል። ሆኖም እግዚአብሔር ስጋችን ለብሶ በሰዎች መካከል አብሮ መጓዝ እንደመረጠ የሚያረጋግጥ የመዳን ታሪክ ከምንነቱ ወዴትነቱ የሚያመለክት ነው። ጌታ አብሮን ከሁላችን ጋር ከእያንዳንዳችን ጋር በሕይወታችን ታሪክ ውስጥ በመግባት አብሮን ይጓዛል። ሁለተኛው ምንባብ ከዕብራውያን የተወሰደው መሆኑን በማስታወስ ምዕራፍ 12 ቁጥር 4 ላይ ገና ደም እስከ ማፈስ ድረስ የሚል ቃል ጠቅሰው ይህ ቃል ወደፊት እንድንል የሚመክረን ቃል ነው፣ ምክር ነው ብለው ጌታ ጸጋውን ይስጠን በማለት ያስደመጡት ስብከት እንዳጠቃለሉ ጂሶቲ አስታውቀዋል።
የኢትዮጵያ ካቶሊክ ቤተክርስቲያን በ2010 ወርሃ ሐምሌ ላይ በግዕዝ አቆጣጠር የምታስተናግደውን የምስራቅ አፍሪካ ካቶሊካውያን ጳጳሳት ጉባኤዎች ኅብረት 19ኛው ጉባኤ መሪ ቃልና አርማ ይፋ መሆኑ የኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽሕፈት ቤት አስታወቀ። ለዝርዝሩ ማክዳ ዮሐንስ።
የኢትዮጵያ ካቶሊካዊት ቤተክርስቲያን በ2010 ዓ.ም ሐምሌ ወር የምታስተናግደውን የምስራቅ አፍሪካ የካቶሊክ ጳጳሳት ጉባኤዎች ኅብረት 19ኛው ጉባኤ መሪ ቃልና አርማ ይፋ አደረገች። ታህሳስ 8 ቀን 2009 ዓ.ም በአዲስ አበባ ከተማ ሁሉም የኢትዮጵያ ካቶሊክ ጳጳሳት፣ የቅድስት ሀገር ቫቲካን እንደራሴ በኢትዮጵያ የሰባካ ዳይሬክተሮች፣ የካቶሊክ ቤተክርስቲያን ገዳማት የበላይ ኃላፊዎች፣ የካቶሊክ ቤተክርስቲያን ተቋማት ኃላፊዎች፣ የቤተክርስቲያን አጋር ድርጅቶች፣ የኢትዮጵያ የሃይማኖት ተቋማት ጉባኤ ምክትል ጠቅላይ ጸሐፊ አቶ ህሉፍ ወልደስላሴ፣ መምናና ተጋባዥ እንግዶች በተገኙበት ነው ይፋ የሆነው። በዕለቱም ሁሉም ተሳታፊዎች 19ኛው የምስራቅ አፍሪካ የካቶሊክ ጳጳሳት ጉባኤዎች ኅብረትን ኢትዮጵያ በተሳካ ሁኔታ ለማስተናገድ እንድትችል ዘንድ የበኩላቸውን ጥረት እንደሚያደርጉ ዳግመኛ አረጋግጠዋል። ብፁዕ ካርዲናል ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን የኢትዮጵያ ካቶሊክ ጳጳሳት ጉባኤ ፕሬዚደንትና የምስራቅ አፍሪካ የካቶሊክ ጳጳሳት ጉባኤዎች ኅብረት የወቅቱ ሊቀመንበር ሁሉም ሀገረ ስብከቶች ለዝግጅቱ መሳካት ያላሰለሰ ጥረት እንዲያደርጉ አደራ ያሉ ሲሆን መልእክቱንም ለሁሉም የካቶሊክ ቤተ ክርስቲያን ጳጳሳት የስብሰባው አርማ የታተመበትን ሻማ በመስጠት ወደ ሀገረ ስብከቶቹ ልከዋል። የ19ኛው የምስራቅ አፍሪካ የካቶሊክ ጳጳሳት ጉባኤዎች ኅብረት መሪ ቃልና አርማ ይፋ መሆኑን በማስመልከት ስለ አጠቃላይ ዝግጅቱ ብፁዕ ካርዲናል ብርሃነ ኢየሱስ ለራዲዮ ቫቲካን መግለጫ ሰጥተዋል።
እና ዛሬ በተለይ የተሰባሰብ ነው የዚህ 19ኛውን የአመሲያ ጉባኤ ዝግጅት በይፋ ለማስተዋወቅና ይህም ዝግጅት ከዛሬ ጀምሮ ተፋፍሞ ቀጥሎ በፊታችን ሐምሌ 2010 ዓመተ ምህረት በኢትዮጵያ አቆጣጠር በሚደረገው ጉባኤ ላይ እኛም እንደ ኢትዮጵያውያን ዝግጁ ሆነን እንግዶቻችንን ተቀብለን ለማስተናገድ ነው። እንግዲህ ይሄንንም የተቀበልነው ይሄን ኃላፊነት የተቀበልነው የዛሬ 2 ዓመት ገደማ ነው እና በዛን ጊዜም ሁሉም አመሲያ ምስራቅ አፍሪካ ጳጳሳት ጉባኤ ህብረት ጳጳሳት በሙሉ ኢትዮጵያ ህንን ትልቅ ጉባኤ ታዘጋጅ ተብሎ ኃላፊነት ሲሰጡን እኛም ይሄንን ትልቅ ኃላፊነት መሆኑን ተገንዝበን ይሁን አንዳንድ ዝግጅትና ድርግ ቆይተን አሁን ግን በይፋ አንደኛ ራሳችን ጳጳሳት ጉባኤ በደም ባስተውቀናል። ያንዳንዱ ጳጳስ በሚሰራበት አካባቢ የራሳቸውን ኮሚቴ መስርተው ከአብይ ኮሚቴው ጋር ግንኙነት እያደረጉ እንዲሰሩ ተወያይተንበት ተስማምተንበታል። የስራ ክፍፍልም አድርገናል። አብይ ኮሚቴ ውስጥ 1-3 ጳጳሳት ያገለግላሉ። ከዛ በየሰበካው ደግሞ እንደዚሁ ኮሚቴ ተቋቁሞ አገልግሎት ይሰጣል። ይህም ኮሚቴ የሚሆነው እንግዲህ ከጳጳሱ እንዳሉ ሆነው ካህናት፣ ደናግል፣ ምእመናንን ያቀፈ ኮሚቴ ይሆናል። ያም ኮሚቴ ከአብይ ኮሚቴው ጋር በመቀራረብ እንዲሰራ ተነጋግረናል። ስለዚህ ዛሬ ደግሞ የኢትዮጵያ ዜና አውታሮች በተገኙበት እንዲሁም ደግሞ የኛው እንግዶች በተገኙበት ከመንግስትም ሆነ ከሃይማኖት ተቋማት እንዲሁም ደግሞ ከኛ ጋር ከሚሰሩ ዓለም አቀፋዊ ድርጅቶች ጋር ሆነን ነው ይሄንን የ19ኛውን የአመሲያ ጉባኤ ዝግጅት ይፋ ያደረግነው። ይሄንንም ይፋ ያደረግነው አንድ በቅዳሴ ነው የጀመርነው፣ በጸሎት ነው። እኛ እንችላለን ብለን ፎክረን የምንሰራው ሳይሆን እግዚአብሔር በጸጋው ደግፎን ረድቶን ይህንን አገልግሎት እንድንሰጥ። ኢትዮጵያም በበኩሏ እንደ ማንኛውም ሀገር ከእግዚአብሔር የተቀበለችው ጸጋ አለ። ያንን ጸጋ ለማካፈል ለሌሎች ወንድሞቻችንና እህቶቻችን ነው። እንዲሁም ደግሞ ከነሱም ለመማር ተምረንም ለአፍሪካም ሆነ ለዓለምም የተቻለንን ለማበርከት ነው። እንደምታውቂው ርዕሱ ራሱ በክርስቶስ ላይ የተመሰረተ የአንዱነት ከሰብአዊ ክብር ጋር ለሰላም ይህም በእግዚአብሔር ኃይል እንዲሆን ነው።
አድማጮች፣ የዚሁ ዝግጅት ተከታታይ በሚቀጥለው ዝግጅታችን ማለትም ከነገ ወዲያ ረቡዕ ለመከታተል ትችላላችሁ። አድማጮች፣ በመከታተል ላይ የምትገኙት የቫቲካን ራዲዮ ነው። የአውሮፓ ህብረት ለኒጀር 610 ሚሊዮን ዩሮ ለመስጠት ፈርሞ ማጽደቁ ተመልክቷል። በአውሮፓ ህብረት ለኒጀር የሚሰጠው የገንዘብ እርዳታ ህብረቱ ሚግሬሽን ኮምፓክት የስደት ውል በማለት በቀየሰው መሰረት እንደሆነም ተገልጧል። ኒጀር ወደ ሊቢያ የሚፈልሱ ስደተኞች በመግታት ረገድ ሁነኛ እርምጃ በመውሰዷ እንደሆነም ከብራስልስ የደረሰ ዜና ያመለክታል። የአውሮፓ ህብረት ወደ አውሮፓ የሚፈልሱ ስደተኞች ለሚገቱ የአፍሪካ ሀገራት የኢኮኖሚ እድገት እርዳታ ለመስጠት ሚግሬሽን ኮምፓክት የስደት ውል ሰይሞ መፈረሙ የሚታወስ ነው። ባሳለፍነው ሳምንት አጋማሽ ብራስልስ ላይ የተሰበሰበ የህብረቱ ሀገራት መሪዎች ያሳተፈ የአውሮፓ ህብረት ምክር ቤት በምዕራባዊ አፍሪቃ የኒጀር መንግሥት መሪ ፕሬዚደንት መሐማዱ ኢሶፉ መንግሥታቸው ምድረ በዳ አቋርጠው ወደ ሊቢያ የሚገቡ ስደተኞች በመግታት የተጫወቱት ሚና በማድነቅ ማመጎሱ የሚታወስ ነው። የአውሮፓ ምክር ቤት ስብሰባ ከመካሄዱ በፊት የጀርመን መንግስት ቻንስለር አንግላ ሜርክል፣ የፈረንሳይ መንግስት ፕሬዚደንት ፍራንሷ ኦላንድ፣ የኢጣሊያን አዲስ ጠቅላይ ሚኒስትር ፓውሎ ጀንቲሎኒ፣ የኒጀር መንግስት ፕሬዚደንት መሐማዱ ኢሶፉ ተገናኝተው ወቅታዊ ሁኔታ፣ ስደተኞች፣ ትኩረት ሰጥተው መወያየታቸው ተመልክተዋል። ጀርመን፣ ፈረንሳይ፣ ኢጣሊያና ስፓኛ ለኒጀር የፋይናንስ እገዛ እንደሚሰጡ ከስብሰባው በኋላ የወጣ መግለጫ ዘግበዋል። አራቱ የአውሮፓ ህብረት አባል ሀገራት ለኒጀር 100 ሚሊዮን ዩሮ ለመስጠት መግባባታቸውና የሚሰጠው የፋይናንስ እገዛ ኒጀር ምድረ በዳውን አቋርጠው ወደ ሊቢያ የሚፈልሱ ስደተኞች በበለጠ ለማጠናከር ታስቦ እንደሆነ አንሳ የተባለ የጣሊያን የዜና አገልግሎት አስታውቋል። በዚሁ በተያዝነው ከጥቂት ጊዜ በኋላ የሚሰናበተው 2016 በጎርጎሪዮስ አቆጣጠር ከ700,000 በላይ ከሊቢያ ባህር ዳርቻ ጣሊያን መግባታቸው ይታወቃል። ከኒጀር ምድረ በዳውን አቋርጠው ሊቢያ የሚገቡ ስደተኞች በኒጀር መንግሥት ትብብር በ198 መቀነሱና ይህ የኒጀር መንግሥትን የወሰደው ሁነኛ እርምጃ ምርኩስ ያደረገ እንደሆነ ከብራስልስ የደረሰ ዜና ያመለክታል። ባለፈው ወርሃ ግንቦት ምድረ በዳውን አቋርጠው ሊቢያ የገቡ ስደተኞች 70,000 መኖሩ እና እስካለፈው ህዳር ወር 1,500 ስደተኞች ብቻ መኖራቸው ዜናው አክሎ ገልጠዋል። የአውሮፓ ኅብረት ስደተኞችን በመክታት ረገድ ከሴኔጋል፣ ከማሊ፣ ከናይጄሪያና ኢትዮጵያ ከኒጀር የተደረገውን አይነት ስምምነት ማድረጉም ተያይዞ ተመልክተዋል። አድማጮች፣ ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ላይ ያበቃ። ሐሳብ አስተያየት ወይም ሂስ ለመላክ በኢሜይል amartik@vatiradio.com ቪኤ በማለት ለመላክ ትችላላችሁ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።